ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አብታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ጥንቅሮቻችንን እናስተዋውቃችሁ።
መጀመሪያ የዛሬ 3 ዓመት አካባቢ አሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቃው ነው የመለሱ። ምን እናድርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ነገር ሲጂ ምናምን ነው አይነት መልስ ሰጡን።
የሰማችሁት ቤተልሔም አካለ ወርቅ ነው። በሴቶች መብት ዙሪያ የምትናገርና እንዲሁም ደግሞ የምትከራከር ሴት ናት። በዚህ ዙሪያ ዘገባ አለን። አብይ ርዕሳችን በዚህ ላይ ያተኩራል። ሌሎች መሰናዶዎችም አሉ ነው የደንገረሙ የምሽቱን መሰናዶ በመምራት እንዲሁም ደግሞ ንጉሱ ታምሬ በድምፅና ምስል ምህንድስና ነው። አብረናችሁን ቆያለን። እናንተ ማብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ሴቶች በቴክኖሎጂ አማካኝነት ጾታን መሰረት ያደረጉ ጥቃቶችና አሉዎች እየተፈጸሙባቸው መሆኑን እንዲሁም ደግሞ በዚሁ ምክንያት ዝምታን እንዲመርጡና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት ከሰሞኑ አስታውቋል። ተቋሙ አክሎም በዚህ ምክንያት ሴቶች መገናኛ ብዙሃንን ወይም ደግሞ ኢንተርኔትን መጠቀም እስከ ማቆምና ማህበራዊ መስተጋብራቸውን እስከ መገደም መገደዳቸውንም አመልክቷል። በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነልቦና ቀውስ አስመልክቶ ስመኝሽ የቆየ የጥቃቱን ተጎጂዎችና የጥናቱን ተሳታፊዎች አነጋግራለች። ቀጥሎ ይቀርባል።
ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል።
ጥላቻና ወደ ዛቻ፣ ወደ ስድብ፣ ወደ ማስፈራሪያ የተለያዩ የደፍርሻለው፣ አስደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሶናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተን ነው ብንመጣም ነው ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም።
የአራት ዓመት ወንድና የአንድ ዓመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሷት ጥቃቶች በጽሁፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል።
ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብሎ ማስፈራራት፣ ያው ታርጋ የፎቶ ካነሳ ጠገቤ ነው ማለት ነው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘ ወንዱንሽ እኒሻ ምናምን ብለው ለሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ 3 ወር 4 ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤቴ ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው ጥቃት ሊመጣ ትችለው በጣም ከባድ ነው። ዲሴምበር ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ሄጃለሁ ማለት ነው።
ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው።
በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው 96.9% ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል።
ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው።
ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች።
ብዙ ተጽዕኖችን አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል፣ የግል ህይወት ሊረብሽ ይችላል፣ የስራ ህይወት ላይም ጫና ሊያሳድር ይችላል።
ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር።
መጀመሪያ የዛሬ 3 ዓመት አካባቢ የአሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ነገር ጂጂ ምናምን ነው አይነት መልስ የሰጡት። ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም።
አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው።
ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት እችላለሁ። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታቢሊቲ መካኒዝም መፍጠር አለባቸው።
ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሄዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊዮን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች።
ነገር ግን እንደኔ አይነት ሰዎች እንደኔ ድምጻቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና እንትን የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ ቤተሰባቸው ሲጠቃ ስታይ አንቺ ራሱ ቺሊንግ ኢፌክት የሚለው ነገር አንቺ ጋር ይመጣና ወደዚህ ነገር እንዳትመጪ ያደርግሻል። ሶ እኔ ዝም ካልኩ ላይ ፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርድ ሆነው ድምጻቸውን እንዳይጠቀሙ እኔን በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም።
በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከልና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች።
ስልጠና መስጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰው ይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው፣ የሴቶች ብቻ ጉዳይ ስላልሆነ ሁሉም የራሱን አስተዋጽኦ እንዲያደርግ ነው።
ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ ዓላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የትምህርት ደረጃ ያላቸው ተማሪዎች መፍለቂያ ናቸው። ከዚህ ቀደም የመመረቅና መደበኛ የሆነ የኑሮ ዓላማ ይዘው ሲኖሩ የነበሩ የሕክምና ተማሪዎች እለት እለት የሚጨምረውን የሕክምና ድጋፍ ፍላጎት ለመደገፍ በበጎ ፈቃደኝነት እያገለገሉ ነው። በተጨማሪም ወጣቶችና መምህራን ሕጻናትን ሰብስበው በማስተማር ላይ ይገኛሉ። የሮይተርስ ዘገባ ቀጥሎ ይቀርባል።
በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማሪዎች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጭ የተጠለሉ የጋዛ ነዋሪዎች ትምህርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዝያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች። ይህን ትምህርት ቤት የከፈት ነው ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው። ቀደም ሲል ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልንም።
ህጻናቱ የእስራኤል ቦምቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች።
ጓደኞቻችንን አጥተናል፣ ሐኪሞችን አጥተናል፣ ረዳት መምህሮችንና ፕሮፌሰሮችን አጥተናል። በዚህ ጦርነት እንደ ፍልስጤማውያን፣ እንደ ጋዛ ህዝብ፣ እንደ ሐኪምና የህክምና ተማሪዎች ብዙ ቁም ነገሮችን አተናል። የጋዛ ነዋሪዎች በእስራኤልና በሐማስ መካከል ያለው ግጭት በትምርት ስርዓታቸው ላይ የረጅም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ሰርጥ ለየት ያለ የተስፋና የኩራት ምንጭ ነው። የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር። ፍጹም ህይወት ነው አልልም፣ ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ፣ ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው፣ ስለ ፈተናዎቼ ይጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳው ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ህክምናስ እንዴት መማር እንችላለን?
ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የእውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥና የፍልስጤም ግዛቶችን መከለሏ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅምት 7 ከጀመረበት ጊዜ አንስቶ ትምህርት ቤቶች በቦምብ ተደብድቧል፣ አሊያም ለተፈናቃዮች መጠለያነት ተለውጧል።
በየቀኑ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አሊያም 1 ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም፣ ምክንያቱም ማድረግ የምወደው ያንን ነው። ህክምና ወዳለው፣ ዶክተር ሆኜ መስራት ወዳለው እና የተማርኩትን መርሳት አልፈልግም። እኛ ተማሪዎቹ ምን እንደሚሆን እያሰብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድሟል።
በጋዛ እድሜያቸው ለትምህርት የደረሰ 625,000 ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል።
ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ፣ ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል አቅርቦትና ኢንተርኔት ይመለሳል። ነገር ግን ያ ገና ሩቅ ነው።
በጋዛ የሚገኙ 12 ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድተዋል።
የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሑፌን ማስረከብና ተመርቄ መውጣት ነበረብኝ። ሕይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣሁት እቅድ መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ። በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ጊዜያቶችና ስልጠናዎችን ወስጄ ራሴን የበለጠ እያሻሻልኩ ነበር።
ወደ 90,000 የሚጠጉ ተማሪዎች ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋዊ መረጃ ጠቁሟል። ባሂድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሁፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢወድሙም ወደ ማስተማሩ የመመለስ ምኞት ግን አለው።
በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሁፎቼና መጽሐፎቼ እንኳ ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የ10 ዓመታት ወይም የ12 ዓመታት የህክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳ እሰበስብ ነበር።
በድረገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ዲግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአል አዝሃር ህንፃዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብጽ የተሻገሩ በ10,000 የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግበዋል።
ስለ ወደፊት ህይወቴና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በእርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መቀጠል አለብህ፣ ምክንያቱም ማንም አይንከባከብህም። ራስን መጠበቅና ቀድሞ ስትሰራበት የነበረውን ህልም እውን እንዲሆን ማድረግ አለብህ።
ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው።
ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ፣ እንዲሁም የአካዳሚክ መምህራንና የህክምና መምህራን ጋር ግንኙነት ቢኖራቸው እመኛለሁ። በህክምና ፋካልቲ ውስጥ ወይም በጋዛ ህክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለህክምና ተቋሙና በጋዛ ውስጥ ያሉ የህክምና ተማሪዎች ዲግሪያቸውን ለመውሰድ ጉዟቸውን እንዲቀጥሉ ተስፋ ማድረግ ነው።
በካይሮ የሚገኘው የፍልስጤም ኤምባሲ ለ800 የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከ1 ሚሊዮን በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህፃናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈንና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል።
ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመስራት ዝግጁ ነን። ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ህክምና ዶክተሮች እየሰራን ነው።
6000 የሚደርሱ ህጻናት በሶስት ቀን በፈረቃ የሚማሩባቸው 50 ድንኳኖችን ለመስራት ማቀዷል። የመንግስታቱ ድርጅት በጋዛ ውስጥ 72.5% የሚሆኑ ትምህርት ቤቶች ሙሉ ተሃድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል ደግሞ ዘጋቢያችን ኦስካር ሳልቫራን የላከውን ዘገባ ነው የምንከታተለው። አንድ ቬንዙዌላዊ አርቲስት እንተዋወቃለን። ሀብታም ስዩም እንደሚከተለው አሰናድቶታል።
በያዝነው ዓመት መጀመሪያ ኦስካር ኦሊቫሬዝ ይህንን ፓናማ ውስጥ የሚገኘውን ከተንቆጠቆጡ የኪነ ጥበብ ስራዎቹ መካከል አንዱን አጠናቋል። ጠጋ ብላችሁ ተመልከቱት። ሙሉ በሙሉ የተሰራው ከፕላስቲክ ጠርሙስ ክዳኖች ነው። በሺዎች የሚቆጠሩት ክዳኖቹ የተሰባሰቡት በመቶዎች በሚቆጠሩ በጎ ፈቃደኞች ነው። ሂደቱ ምን ያክል የፕላስቲክ ተረፈ ምርቶች በአካባቢው እንደነበሩ ያሳየ ሆኗል። ኦስካር ይህንን ይላል።
ብዙ ሰዎች መሰል የተጣሉ ቁሶች ስለመኖራቸው ለመጀመሪያ ጊዜ ያወቁት በግድግዳው የኪነ ጥበብ ስራ ሂደት ወቅት ካገዙኝ በኋላ ነው። ብዙዎቹ ተሳታፊዎች ፕላስቲክን በወትሮ ሁኔታ ዳግም እንደማይመለከቱ ተናግረዋል።
ኦሊቫሬዝ በላቲን አሜሪካ ከሰራቸው ግዙፍ ስራዎች መካከል ሁለተኛው ነው። ከሁሉም ግዙፉን ከ400 በላይ ክዳኖችን የፈጀውን ስራ የሰራው በተወለደባት ቬኔዙዌላ ነበረ። 200 ሜትር ለሚረዝመው የኪነ ጥበብ ስራ እንደ ስዕል ሰሌዳ ሆኖ ያገለግለው የግራንድ ሆቴል ናሳኒዮ የውጭ ግድግዳ ነው። ሆቴሉ በፓናማና ኮስታሪካ ድንበር ላይ የምትገኘው ዴቪድ ሲቲ ውስጥ ይገኛል። እያንዳንዱን የጠርሙስ ክዳን በመጠቀም ኦሊቫሬዝ ኪነ ጥበብንና መልእክትን በአንድ ላይ ይከውናል።
ብዙዎቹ ጽዳጅ አድርገው የቆጠሩትን ነገር ጥበባዊ እይታ መስጠት በእያንዳንዱ ነገር ላይ ያለኝ ምልከታ ቀይሮታል።
በዚህ ዓመት የካቲት ወር ላይ የዴቪድ ከተማ ነዋሪዎች የዚህ የጋራ ጥረት አባላት ሆኗል። በጎ ፈቃደኞቹ ስራው ለተሻጋሪ ጥበብና መልሰው ጥቅም መዋል ተግባር የባለቤትነትና አድናቆት ስሜት እንደፈጠረባቸው ይናገራሉ። ቬሮኒካ ሊዝካኖ ከበጎ ፈቃደኞቹ መካከል አንዷ ናት።
በሌሎች የኪነ ጥበብ ሰዎች ዘንድ ማየት ከለመድነው የተሻገረ ኪናዊ እይታ መንገድ አመላክቶናል።
እኔ የጠርሙስ ክዳኖች ፓናማ በየዓመቱ ከምትጥለው 200 ቶን የሚመዝን የፕላስቲክ ጽዳጅ አካል ናቸው። ለመልሶ ጥቅም የዋለው 5% ብቻ ነው። የአካባቢ ጥበቃ ባለሙያዎች የኦስካር ኦሊቫሬዝን ስራ አድንቀው፣ ስራው ግን ንቃተ ሕሊናን ብቻ ከማምጣት በዘለለ ችግሩን አይፈተውም ይላሉ። አሌዳ ስፓዳፎራ የአካባቢ ጥበቃ ባለሙያ ናቸው።
ችግሩን የምር የምንፈታው አይደለም። ምንጩን እያደረቅ ነው አይደለም። የፕላስቲክ ምርት በእጅጉ እየጨመረ ነው። በ2050 አሁን ካለንበት 3 እጥፍ የገዘፈ ችግር ይገጥመናል።
የተሻለው መፍትሄ ሙሉ በሙሉ የፕላስቲክ ምርትን ማስቆም ነው። ያ ግን በቅርብ ጊዜ የሚሳካ አይመስልም። እስከዚያው ግን ለውጥን ለመቀስቀስ ተስፋን የሰነቀው ኦስካር ኦሊቫሬዝ በአንዲት አፍታ አንዲት የጠርሙስ ክዳንን እያነሳ ቁሳቁሶችን በድጋሚ መጠቀሙን፣ ለድጋሚ ጥቅም መዋሉን ይቀጥላል።
ተከታዩ ዘገባ በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ ብልሃትን በተመለከተ ተወዳዳሪዎቹ ምን ያስባሉ የሚለውን ያስቃኘናል። የስካትስተን ዘገባ ስመኝሽ የቆየ ታቀርበዋለች።
በፖለቲካ ምርጫ ዘመቻዎች ወቅት መራጮችን በተሻለ ሁኔታ ኢላማ ለማድረግ ጽሑፍ፣ ምስል፣ ድምጽና የተለያዩ ይዘቶችን ማቀናበር የሚችለው ጄኔሬቲቭ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በፖለቲካ ምህዳር ውስጥ ትልቅ ለውጥ እየፈጠረ ነው። ስካት ባቧ ብሬነን በሰሜን ካሮላይና ዩኒቨርሲቲ መምህር ሲሆኑ በኢንተርኔት ላይ የሚለቀቅ የተሳሳተ መረጃና የፖለቲካ ማስታወቂያዎችን ይከታተላሉ።
The models are getting better very rapidly.
አይነቶቹ በጣም በፍጥነት እየተሻሻሉ ነው። በየሳምንቱ ቀደም ሲል ከነበረው ሞዴል በጣም የተሻለ አዲስ ሞዴል የሚያወጣ አይነት ስሜት አለው።
እነዚህ ሞዴሎች በብሔራዊ ደረጃም ሆነ በአካባቢ ለሚደረጉ የምርጫ ዘመቻዎች ከፍተኛ ጥቅም ያላቸው መሳሪያዎች መሆናቸውን የፖለቲካ ስልት ባለሙያ የሆኑት ቤትሲ ሁቨር ያስረዳሉ።
Think about the campaign that does not have digital staff at all.
ዲጂታል ዕውቀት ያላቸው ሰራተኞች የሌለው ዘመቻ አስቡ። ያ ማለት በዲጂታል የሚሰራጭ ይዘት የላቸውም ማለት ነው። ጄኔሬቲቭ ሰው ሰራሽ ልህቀት ግን እነዚህ ይዘቶች እንዲኖሯቸው ማድረግ ብቻ ሳይሆን ከፈለጉ ጠንካራ መልእክቶችን እንዲያስተላልፉም ጭምር ማገዝ ይችላል። ወይም ደግሞ አንድ በጣም ከፍተኛ የገንዘብ ድጋፍ ካለው ባለስልጣን ጋራ የሚወዳደር ተፎካካሪን አስቡ። ሰው ሰራሽ ልህቀት በዚህ አይነት ምርጫ ዘመቻ ውስጥም ትልቅ ሚና አለው።
የሁቨር ኩባንያ ለዲሞክራት ፓርቲና ግራ ዘመም አላማ ላላቸው ቴክኖሎጂዎችን ለማዳበር የገንዘብ ድጋፍ ያደርጋል። ለፖለቲካ አላማ በሚደረገው ማሽኖችን የማስተማር ሂደት ውስጥ ዋናው ቁልፍ ነገር በትክክለኛው መንገድ ማድረግ መሆኑን ነው ሁቨር የሚገልጹት።
I don't really know exactly what every Republican campaign would say their standards are, but I do know that Democrats have.
እያንዳንዱ የሪፐብሊካን ዘመቻ መለኪያዎች ደረጃቸው ምንድነው እንደሚሉ አላውቅም። ነገር ግን ለዴሞክራቶች እነዚህን አዳዲስ ቴክኖሎጂዎች እንዴት ጥቅም ላይ እንደምናውል የተቀመጠ ከፍተኛ መመዘኛ እንዳላውቃለሁ። ስለዚህ እነዚህን ሰው ሰራሽ ልህቀቶች ከስነ ምግባርና ኃላፊነት ከተሞላበት አጠቃቀም ውጪ ለሌላ ምግባር ይውላል ብዬ አልጨነቅም።
እንደ አውሮፓውያን አቆጣጠር በ2016 የትራምፕ ምርጫ ዘመቻ ከዚህ በፊት ታይቶ በማያውቅ ሁኔታ የማህበራዊ ሚዲያ ማስታወቂያዎችን በመጠቀም ግለሰቦችን በከፍተኛ ሁኔታ ኢላማ ያደረጉ መልእክቶችን አስተላልፏል። ስዊንግ ግዛት በሚባሉት በተለያየ ጊዜ ለዲሞክራትና ለሪፐብሊካን ፓርቲዎች ድምጽ በመስጠት የሚታወቁ ግዛቶች የሚኖሩ መራጮችን ኢላማ ለማድረግም ከእንግሊዙ የመረጃ አሰባሳቢ ተቋም ካምብሪጅ አናላይቲካ ጋርም ሰርተው ነበር። ብራድ ፓሴል በወቅቱ የምርጫ ዘመቻው የመረጃና ዲጂታል ስራዎች ዋና አማካሪ ነበሩ። እንደ አውሮፓውያን አቆጣጠር በ2024 ደግሞ ኒውክሊየስ ካምፔን የተሰኘው ድርጅታቸው የትራምፕን ድህረ ገጽ ይቆጣጠራል። ፓሴል በዚህ ዓመት መጀመሪያ ላይ በወግ አጥባቂው ፍሪደም ፌስት ጉባኤ ላይ ባደረጉት ንግግር ሰው ሰራሽ ልህቀት የመራጮችን መረጃ በመመርመር ግለሰቦችን ኢላማ ያደረጉ ጅምላ የጽሑፍና የኢሜይል መልእክቶችን መፍጠርና ያልተወሰዱ ድምጽ መስጫ ካርዶችን የሚወስዱ ሰራተኞችን በክፍያ ማሰማራት እንደሚችል አስረድተዋል።
In a couple years you're going to be able to have this running for office on your cell phone.
በጥቂት አመታት ውስጥ በስልካችሁ ብቻ ተጠቅማችሁ ለምርጫ መወዳደር ትችላላችሁ። ሰው ሰራሽ ልህቀት ያዘጋጀው መግለጫ የምርጫ ዘመቻ ኢሜሎችን የሚያዘጋጅ ገንዘብ የሚያሰባስብ ቴክኖሎጂ ሁሉም በስልካችሁ ላይ ይኖራል። ሁሉም የተዘጋጀው ለእናንተ ነው።
የምርጫ ዘመቻዎቹ ብቻ አይደሉም። የአሜሪካ ፕሬስ ተቋምና አሶሺየትድ ፕሬስ በጋራ ያደረጉት ጥናት እንደሚያሳየው 42 ከመቶ የሚሆኑ አሜሪካውያን መራጮች የዜና ማሰራጫ ተቋማትም በዚህ የምርጫ ዘመቻ ወቅት ሰው ሰራሽ ልህቀትን በመጠቀም ዜናዎችንና መረጃዎችን ሊፈጥሩ ይችላሉ የሚል ስጋት እንዳላቸው አመልክተዋል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ንጉሱ ታምሬ ስርጭቱን በማቀናበር እኔ ኤደን ገረመው ዝግጅቱን በመምራት አብረናችሁ ነበርን። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።